The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን እንደምን አምሽታችኋል አድማጮች። የቅዳሜ ነሐሴ 27 2009 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። በአለም ዜና የሚጀምረው የአንድ ሰዓት ዝግጅታችን ከትናንት አርብ የሚቀጥል በኢትዮጵያ ወቅታዊ ጉዳይ ዙሪያ የተካሄደ የእሰጥ አገባ ክርክር ያስከትላል።
ከዚህ አገጥ መውጫ ወይም ከዚህ ነገሮች ላይ መውጫ የሚለው ኢህአዴግ በትክክል 93 ጀምሮ በጽሁፎች የሚገልጸው ኢትዮጵያ ውስጥ የሌብነት የኪራይ ሰብሳቢነት አመለካከት የበላይነት አለ። ያ ማለት ያሸንፋል አይደለም። ኢህአዴግ መስመር በልማታዊነት መስመር እንደሚሸነፍ የዳያሌክቲክ ፍርድ ነው።
ለእኔ የኢትዮጵያ ሁኔታ የኢኮኖሚክ ጥያቄ ብቻ አይደለም። አገራችን እንደ አንድ ሀገር ትቀጥላለች አትቀጥልም የሚለው መስቀለኛ መንገድ ላይ ያለን ይመስለኛል። የሚነሱት የኢኮኖሚ ጥያቄዎች ወይንም የአስተዳደር ጉድሎቶች ዞሮ የሚያርፉበት ቦታ የአገሪቷን አንድነት የሚያናጋ ቦታ ላይ ደርሷል።
የሰጣ ገባ እንግዶች የቀደሙት አቶ ኤልያስ ግደይ፣ ሁለተኛው ደግሞ አቶ ግዛው ለገሰ ናቸው። በሁለተኛው ዝግጅታችን አጋማሽ ደግሞ ምርጥ የእንግሊዝኛ ሙዚቃዎችን የሚያቀርበው የሙዚቃ ቃና ፕሮግራም እስከ ዝግጅታችን ፍጻሜ ያዝናናችኋል። ፕሮግራሙን ንጉሱ ታምሬ ነው የሚመራው። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ከርቲስ ባይነም በስቱዲዮ መሳሪያዎች ላይ ይገኛል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጎርፍ የተጥለቀለቀችውና በማዕበል ሃርቬ ምክንያት የከፋ ጉዳት የደረሰባትን የቴክሳሷን ሂውስተን አሁን ለሁለተኛ ጊዜ እየጎበኙ ናቸው። ፕሬዚደንቱ የዛሬውን ጉብኝታቸውን ለማድረግ ወደ ሜክሲኮ ባህረ ሰላጤ አካባቢ ከመነሳታቸው ቀደም ብለው ለማዕበሉና በጎርፉ ለደረሰው ጉዳት ድጋፍ የሚውል የ8 ቢሊዮን ዶላር በጀት እንዲመደብ የተወካዮች ምክር ቤቱን ጠይቀዋል። ከባለቤታቸው ሜላኒያ ትራምፕ ጋር ጉዳቱን እያዩና ተጎጂዎችንም እያነጋገሩ ያሉት ፕሬዚደንት ትራምፕ ከቴክሳስ በተጨማሪ የሉዊዚያናዋን ሌክ ቻርልስን እንደሚጎበኙ ታውቋል። ፕሬዚደንት ትራምፕ ባለፈው ማክሰኞም ወደ ቴክሳሷ ከተማ ኮርፐስ ክሪስቲም ሄደው እዚያ ለተሰበሰቡ ደጋፊዎቻቸው ንግግር አድርገው ነበር። የሀገራቸውን የፍርድ ስርዓት ለማረቅ ወይም ለማስተካከል እንደሚሰሩ የኬንያ ፕሬዚደንት ኡሁሩ ኬንያታ ዛሬ ዛቱ። ፕሬዚደንቱ ይህንን መልእክት ያሰሙት ጠቅላይ ፍርድ ቤቱ ያለፈውን የምርጫ ድላቸውን የቀለበሰ ውሳኔ ባሳለፈ ማግስት ነው። ፍርድ ቤቱ የኬንያን ሕዝብ ፍላጎትና ምርጫ ነጥቋል ሲሉ ፕሬዚደንቱ ቅሬታቸውን ያሰሙት ውሳኔው በተላለፈ በሁለት ቀናት ውስጥ ለሁለተኛ ጊዜ መሆኑ ነው። ለመሆኑ እናንተን ማን መረጣችሁ? ተመርጣችኋል? ችግር አለ፣ እናስተካክለዋለን ብለዋል ኬንያታ። ናይሮቢ ላይ ከቤተ መንግሥታቸው በቴሌቪዥን ንግግር ሲያደርጉ በሰነዘሩት ቃል ምርጫው ያልተስተካከሉና ሕገወጥ አካሄዶች ነበሩት ሲል ጠቅላይ ፍርድ ቤቱ ድላቸውን ውድቅ ያደረገበትን ውሳኔ በግል ቢቃወሙትም እንደሚያከብሩት ያሳወቁት ፕሬዚደንት ኬንያታ አሁን ለጊዜው ምርጫ ጣቢያዎች ላይ እንገናኝ ብለዋል። እዚያው ኬንያ ዋና ከተማይቱ ናይሮቢ ውስጥ በአንድ ትምህርት ቤት የተማሪዎች ማደሪያ ላይ የተነሳ እሳት 7 ሴት ተማሪዎችን ገድሏል። ሞይ የልጃገረዶች ከፍተኛ ሁለተኛ ደረጃ ትምህርት ቤትን ዛሬ የጎበኙት የትምህርት ሚኒስትሩ ፍሬድ ማቲያንጊ የደረሰውን ጉዳት አረጋግጠው ጉዳዩን ለማጣራት ትምህርት ቤቱ ለሁለት ሳምንታት እንደሚዘጋ ተናግረዋል። የሀገሪቱን የትምህርት ዓመት የጊዜ ሰሌዳ ለመለወጥ ባለፈው ዓመት ውሳኔ ከተላለፈ ወዲህ ቁጥራቸው ከ120 በላይ በሆነ ትምህርት ቤቶች ላይ ተመሳሳይ ቃጠሎች የደረሱ ሲሆን የሞይ ትምህርት ቤት እሳትም ከዚያ እንቅስቃሴ ጋር የተያያዘ ይሁን አይሁን ምርመራ ተጀምሯል። ኬንያ የትምህርት ዓመቱን የጊዜ ሰሌዳ ለመለወጥ የወሰነችው የፈተናዎችን እየሾለኩ መውጣትና መሰረቅ ለመቆጣጠር መሆኑ ተገልጿል። ሶማሊያ ደቡባዊ ግዛት ውስጥ ትናንት የዩናይትድ ስቴትስ ድሮን አደረሰ በተባለ ጥቃት አንድ ቁልፍ የተባለ የሁከቱ ቡድን አልሻባብ አዛዥ መገደሉን ባለሥልጣናት ለቪኦኤ ገለጹ። በታችኛው ሸበሌ ክልል ኩንያባሮ መንደር አቅራቢያ በርካታ የአልሻባብ ባለሥልጣናትን ይዞ ይንቀሳቀስ በነበረ ቅልፈት መሃል አቡ ሁይዴሬ የሚባል የቡድኑ አዛዥም እንደነበረ ተነግሯል። በክልሉ የባራዊ ከተማ አካባቢ ኮሚሽነር አደን ኦማር ዛሬ ለቪኦኤ በሰጡት ቃል ድብደባው ትናንት መፈጸሙን አረጋግጠው በጥቃቱ ሼህ አብዲራህማን ሁዴይሬ የሚባል የአልሻባብ ከፍተኛ አዛዥ መገደሉን የስለላ ምንጮቻቸው እንዳሳወቋቸው አመልክተዋል። የተገደለው የቡድኑ አዛዥ በአልሻባብ ስሙ አቡ ሁዴይሬ እንደሚባልና በድብደባው የተገደሉ ሌሎች ማዛዦች ስለመኖራቸው እያጣሩ መሆናቸውን አስረድተዋል። በማያንማርዋ ራኺን ግዛት በተከሰከሰ ሁከትና አመጽ 400 ሰዎች ተገደሉ። በሳምንት ውስጥ በተካሄዱ ጥቃቶች ከተገደሉት አብዛኞቹ ሙስሊም አማጽያን ናቸው ሲሉ ወታደራዊ ባለስልጣናት ተናግረዋል። የሀገሪቱ ጦር ፌስቡክ ገጹ ላይ ባወጣው መረጃ ከተገደሉት 370 የሚሆኑት አማጽያን መሆናቸውንና 29ኙ የፖሊስ አባላት ወይም ሲቪሎች እንደሆኑ አመልክቷል። ደቡብ እስያን ባጥለቀለቁ ጎርፎች ምክንያት 16 ሚሊዮን ህጻናት አፋጣኝ የሆነ ህይወት አድን ድጋፍ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት ህጻናት ፈንድ አስታወቀ። ስፋት ያለውን አካባቢ ያተራመሰ ባለው ተከታታይ የሞንሱን ዝናብ ምክንያት ጉዳቱ እየሰፋ ሊሄድ እንደሚችል የዩኒሴፍ የደቡብ እስያ ዳይሬክተር ጃንጎ ተናግረዋል። በጉዳቱ እስካሁን የ1300 ሰው ህይወት መጥፋቱና 45 ሚሊዮን ሰው ጉዳት የደረሰበት መሆኑን ዩኒሴፍ አክሎ አመልክቷል። የዜናው ሰዓት አበቃ።
የዓለም ዜናዎችን አደመጥን። የተከበራችሁ አድማጮች የምትከታተሉት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አሁን በትናንትናው ምሽት የተጀመረው የሰጥ አገባ ክርክር ይቀጥላል። ክርክር በሰሞነኛው የኢትዮጵያ ጉዳዮችና አሻግረው ሊወስዱ በሚችሉ መንገዶች ዙሪያ በቅርቡ የወጣውን የቀን ግብር ግምት ተከትሎ በሀገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞዎችና አያያዝ በአንድ ጎራ የኢትዮጵያ መንግስት ደረስኩበት ያለውንና በመፍትሄ አማራጭነትም እወስደዋለሁ ያለውን ደግሞ በሌላው ለመገምገምና የሁለት ወገን ሀሳቦችን የሚመለከት የክርክር ፕሮግራም ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስከ 40% ስህተት ነበረበት ያሉትን የገቢ ግብር ተመንና በሀገሪቱ መንሰራፋቱ የተነገረለትን ሙስና ለመዋጋት የያዙትን እቅድ አስመልክቶ የሰጧቸውን አስተያየቶችም መልከት ያደርጋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክሩን ሁለተኛ ክፍል ይዞ ቀርቧል። በትናንትናው ምሽት በተነሳና ለዛሬ በንጥልጥል ባነሳው ጥያቄ ይሆናል የሚጀምረው። በቅድሚያ ግን ተከራካሪዎቹ ራሳቸውን ያስተዋውቃሉ።
ግዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው።
እኔ ኤልያስ ክደ እባላለሁ። አዲስ አበባ ነው የምኖረው። ዛቶ የልማታ ድርጅት ዛቶ ደጋፊ ነው።
አቶ ግዛው እድል ከመስጠቴ በፊት አንዲት ነጥብ ላይ እርሶ እንዲመልሱ ፈልጋለሁ። አቶ ኤልያስ ስለ ዲሞክራሲ ስርዓት ግንባታ አንስተዋል። ይህ አሁን የሚታየውን አጠቃላይ ሁኔታ የዲሞክራሲ ስርዓት ግንባታ አካል ነው፣ ሰላማዊ ጥያቄ መስተናገድ አለበት ብለዋል። ነገር ግን በቅርብ ሳምንታት ዘገባዎቻችን የአሜሪካ ድምጽን ጨምሮ በተለያዩ አካባቢዎች ያላግባብ መንግስቱ ኋላ ያመነው አይነት ቀረጥ የተጣለባቸው መክፈል የማይችሉበት ሁኔታ መሆኑንና ይሄንንም በሰላማዊ መንገድ ለመቃወም የወሰዷቸው እርምጃዎች አሳስረዋቸው ታይተዋል። ከ20 በላይ ሰዎች በባህር ዳር ታስረዋል። ስናን ወረዳን በመሳሰሉ ዋድላን በመሳሰሉት በተለያዩ የአማራ ክልል ትንሽ አካባቢዎች ሳይቀር ሰዎች መታሰራቸው ተዘግቧል። እንዴት ነው የዲሞክራሲ ስርዓት ግንባታ አካል ነው ተብሎ ሰላማዊ ጥያቄ ማድረጋቸው ለእስር የሚያበቃቸው? መቼና እንዴትስ ነው ያን መብታቸውን መጠቀም የሚችሉት? አቶ ኤልያስ
የዲሞክራሲ ስርዓት ግንባታ ስህተት የለውም ያለፈ የለም። ስህተቶች ይኖራሉ። አሁን ያልካቸው ነገሮች እውነት የሆኑ ውሸት በግሌ ባላቅም፣ ምንም ሆነ ምንም የዲሞክራሲ ስርዓት ግንባታ አልጋ ባልጋ አይደለም። ብዙ እና ስህተቶች ሊኖር ይችላሉ። ትልቁ ያለው ስርዓት ስህተቶችን የማረም ብቃትም ተነሳሽነትም ኮሚትመንትም አለው ነው።
መልካም።
አሁን የዲሞክራሲ ስርዓት ግንባታ እንዲበቃናል ዝም ብሎ ከእንትን መጥቶ መሰረት አይደለም፣ ፕሮሰስ ነው። የአሜሪካን ዲሞክራሲ 200 ዓመት ታሪክ አለ። እኛ ያ ማለት 200 ዓመት መጠበቅ አለብን የተሳሳትን ስህተቶቻችንን በዛ አሜሪካ እያሳደብን ምንም ሳይሆን ስህተቶቻችን ከእለት እለት እየቀነሱ ነው።
እነዚህ የታሰሩ ያልካቸው ሰዎች ደግሞ ህጋዊ ሆነ ፍርድ ቤት ተከራክረው እንግዲህ ክሳቸው ምን አይደለም።
መልካም።
በፍርድ ቤት ተከራክረው በፍትስራፉ የራሳቸውን እንትን አገኛሉ።
መልካም።
ያ ስርዓት ተገንብቷል። የፍትስራፍ ኢትዮጵያ ውስጥ አለ። ሰዎች በዚህ ጋር በርም በመዝጋት ማንኛውም ሰላማዊ እስከሆነ ድረስ የሰዎችን አፍንጫ እስካልነካ ድረስ የሰው መብት እስካልነካ ድረስ እስከ ስህተቶችም የሚታገስ መንግስት አለ ኢትዮጵያ ውስጥ።
መልካም። ብዙ ጥያቄዎች አሉ። 5000 ብር የቀን ገቢ ግብር የተጣለበት ሰው ይቀነስልኝ ሲል 18000 ተደርጎብሃል የተባሉ በዘገባዎች ተመልክተናል። የዲሞክራሲ ሂደት ነው፣ ስህተቶችም ይኖሩበታል፣ መታረም አለባቸው የሚለውን ሰምተናል።
ይታረማሉ።
መልካም። ሌላ ጥያቄ ከማስከተሌ በፊት ባቶ ኤልያስ በቀረቡት ላይ የእርሶን ሐሳብ እንስማ።
እድሉን ስለሰጠኝ በጣም አመሰግናለሁ። አንዳንድ ጊዜ የስርዓቱ ደጋፊዎች የሚሉት በጣም የሚገርም ነው። 25 ዓመት ስልጣን ላይ በብቸኝነት ሲገዛ የነበረ መንግስት ዜጎች ሰብአዊ መብታቸውን የዴሞክራቲክ መብታቸውን ሲጠቀሙ መታሰራቸው የስርዓታችን ጥንካሬ ነው ሲሉ ከዚህ በፊት የዛሬ አመት ገደማ አባይ ሳህየና ነበረከት ስምኦን እናንተ ለነጻነታችሁ መታገላችሁ የስርዓታችን አሳቢ ህብረተሰብ ፈጥረናል የሚለው አይነት እውነቱን ለመናገር የገዢው ፓርቲን እምነት ያመለክታል። ኢትዮጵያ ውስጥ ህዝባዊ ወያኔ ሓርነት ትግራይ የሚገዛው መንግስት እርቅ አምጥቶ የሌሎችን ሐሳብ የአገዛዝ ስርዓት ህገ መንግስቱን ጨምሮ ለመቀየር ፈቃደኛ ካልሆነ ድረስ ለውጥ የማይመጣበት ዋናው ምክንያት ይህ ነው። ምክንያቱም ህብረተሰቡን ከነሱ በታች የሆነ ለዴሞክራቲክ ስርዓት በቂ ያልሆነና በእነሱ መሪነት አሁን ሰሞኑን በታወጀው የአዲሱ አመት አከባበር አይነት የእያንዳንዱን ቤተሰብ የዕለት ዕለት ኑሮ እነሱ የሚመሩትና እነሱ ፕሮግራም የሚያወጡለት በማምሰል ለመካከለኛ ገቢ እስክናደርሳችሁ ድረስ እንግዛችሁ ነው የሚሉት። አሁን በመጨረሻ ባነሳው ጥያቄ እንደታየው ምንድነው አገዛዙ እንኳንስ የአይዲዮሎጂው ብልሽት ድሮ ጀምሮ ስንናገረው የነበረ ቀርቶ ቀድሞ እንደነበረው የራሱን ፖሊሲዎች ተግባራዊ የማድረግ አቅሙና ችሎታው ከቶት ችግር ውስጥ ያለበት ጊዜ ነው። የዛሬ አመትም እንደምናስታውሰው ይሄ በተደጋጋሚ ወጥተው ሙስናና መልካም አስተዳደር ተጠናውቶናል፣ እንታደሳለን፣ ጥልቅ ተሐድሶ እናደርጋለን፣ ህገ መንግስቱን እንለውጣለን ባሉበት አፋቸው ዛሬ ተመልሰው ህገ መንግስቱንም አንለውጥም ጥልቅ ተሐድሶም ትናንሽ ሙሰኞችን በመያዝ እንጂ ቅድም የተነሳው ስኳር ፋብሪካ እንደ ድል ተደርጎ ሲነሳ በጣም ነው በስርዓቱ ደጋፊዎች የሚገርሙ። ስኳር ፋብሪካ እኮ ቁጥሩን ልሳሳት ይችላል 6 ነው 7 ቢሊዮን ወይም 7 ቢሊዮን ብር እኮ አባይ ፀሐዬ የሚያስተዳድረው ድርጅት በሙስና ተዘፍቆ አንዱም ስኳር ፋብሪካ ሳይከፈት እኮ ያለፈበት ነው።
የትኛውን ድርጅት ነው አቶ ግዛው እየጠቀሱ ያሉት? አቶ አባይ ፀሐዬ የሚመሩት ያሉት ድርጅት የትኛውን ነው?
ስኳር ፋብሪካ ቦርድ መሪ አቶ አባይ ፀሐዬ ነበሩ። ሜቴክን ብንወስደው ጀነራል ክንፈ ይመስለኛል ካልተሳሳትኩ ፓርላማ ድረስ ሄደው የኢትዮጵያ ኦዲተር ራሱ መንግስት ኦዲተር ራሱ ብዙ ብልሽት አለበትና ስራ ሳይሰራ ገንዘብ የሚወስድ ነው ያለና የሙስና ተጠቂ እንደሆነ ያቀረበውን ነው። ግን ዋናው ፖይንት አሉላ ቅድም የተነሳ ፖይንት ነው ለምን ገንዘብ ፈለጉ የሚለውን በምናይ ጊዜ ሁለት ሶስት ትላልቅ ነገሮች እናያለን። አንደኛ ከውጪ የሚገኘው እርዳታ ብድር ስበቀስ እየቀነሰ የህዝባዊ ወያኔ ሓርነት ሙሽርነት ያለቀበት ጊዜ ነው አንዱ ፖይንቴ ነው። ስለዚህ ከውጪ የሚያገኙት ሃርድ ከረንሲ እየቀነሰ ያለበት ቦታ ነው። ሁለተኛው ኢትዮጵያ ውስጥ በተደጋጋሚ ባለፉት 2 እና 3 አመቶች የተነሳው ህዝባዊ አመጽ የጸጥታና የወታደር ኃይሉን የስለላ ኃይሉን ገንዘብ በመክፈልና ስምሪቱን ሰዓት ስለሚጨምረው የመንግስትን ወጪ በእነዚህ ኃይሎች ላይ የሚያደርገውን ወጪ ኢንክሉዲንግ የሚዲያዎችን ቮይስ ኦፍ አሜሪካን ጭምር ጃም በማድረግ የሚያወጣው ወጪ እጅግ የጨመረበት ጊዜ ነው። ሶስተኛ በተለያዩ መልኮች በተገቢው መልክም ባይሆን ውጪ የሚኖሩ ኢትዮጵያውያን የሚልኩት ገንዘብ መጠኑ እየቀነሰ ያለበት ጊዜ ነው። አራተኛ ደግሞ በአብዛኛው ባለሀብት የሆኑ ሰዎች ገንዘባቸውን እያሸሹበት ጊዜ ነው። ስለዚህ ያለውን ስራ በቅጡ ለመስራት ቅድም መግቢያው ላይ እንደተገለጸው የሚያስፈልገው የገንዘብ ፍላጎት ከነበረው ገቢ አይጣጣምም። ስለሆነም በችኮላና በደንብ ባልተረዱት መልክ ገንዘብ ለመሰብሰብ ያወጡት ፖሊሲ ዋናው ምክንያት ይሄ ነው። ዋናው ምክንያት ገቢያቸውና ወጫቸውን ማስተካከል ያለመቻላቸው ነው።
መልካም። ሌላ ጥያቄ ሳላስከትል አቶ ኤልያስ እድል መስጠት አለብኝ። አቶ ኤልያስ ባጭሩ ቀደም ብሎ በአቶ ግዛው በተነሱት ነጥቦች ላይ
የተጀመረው ሞጋች ህብረተሰብ ተፈጥሯል የሚለው በግልጽ እየታየ ነው። በማንኛውም የመንግስት ውሳኔዎች ላይ ህዝቡ እንደ አንድ ኃይል ተወያይቶ አቋም ይዞ አንተን በመሰላማዊ ሰልፍ ይሁን በተለያዩ ነገሮች ያቀርባል። ኢትዮጵያ ውስጥ የተለያዩ የኢህአዴግ ግንባር ላይ አራት ብሔራዊ ድርጅቶች አሉ። ኦህዴድ ኦሮሚያን ያስተዳድራል፣ ደኢህዴን ደቡብን ያስተዳድራል፣ ብአዴን አማራን ያስተዳድራል፣ ህወሀት የትግራይ አስተዳዳሪ ነው። ስለዚህ የወያኔ መንግስት ነው ኢትዮጵያ የሚመራ ብሎ ማሰብ ይቻላል። ምክንያቱም ያለፉት 26 ዓመት ሲደሰኮል የነበረ ስለነበረ በአንዴ ይወጣል ተብሎ አይጠበቅም። ከዛ ውጭ ግን ለምሳሌ እርቅ ምንድን ነው? ራሱ አንዳንዱ ገርም ስልጣን ማካፈል ነው። የኢህአዴግ ፖሊሲ ይታወቀናል። የዚህ ፖሊሲ ተቃራኒ ከሆነ ምኑ ነው ታርቆ እንደገና ማስተዳደር የሚቻለው? ወይ መሬት ይሸጣል ወይ አይሸጥም። ኢህአዴግ አይሸጥም ይላል። ይሸጣል ከሚል ፖለቲካ ድርጅት ጋር ምን አይነት ነው እርቅ የሚፈጠረው? ምን አይነት ነው ህብረት የሚፈጠረው? ኮሊሽን የሚፈጠረው? ህገ መንግስቱ በዓለም የተደነቀ ህገ መንግስት ምን ሆነ? ህዳሴን ማክበር ህዳሴን ከአስር ዓመት በኋላ አክብሮ አሁን በ2000 ሚሊኒየም ነበር 2010 ስለሆነ አስረኛ ዓመቱ ማክበር አዲስ የህብረተሰቡን ስሜት ማነቃቃት ምኑ ነው ነው? ከዛ ውጭ ኢህአዴግ ልማታዊ ነው ሳይሆን ኢህአዴግ ልማታዊ ነው ዴሞክራሲያዊ ነው። ኢህአዴግ ኢትዮጵያ ውስጥ በተሰረተው ስርዓት እንደ ሩቅ ምስራቅ ሀገሮች ልማታዊ ይቻለ እንደ ኮሪያ እንደ ቻይና ዴሞክራሲያዊም ነው ልማታዊ ነው። ምክንያቱም ዴሞክራሲያዊ ህብረ ብሔር ያሉበት ሀገር ስለሆነ ይሄ ሀገር ያለ ዴሞክራሲ አንድ ቀን ማደር አይችልም። ስለዚህ እንዳንዴ ብዙ ጊዜ ሲደጋገም ስኳር ኮርፖሬሽን የነበረው ሙስና 10 ፋብሪካዎች መጀመሪያ ላይ አሸንፎ የነበረው ሜቴክ ነው። መከላከያ ኢንጂነሪንግ የመንግስት መስሪያ ቤት ነው። የመንግስት መስሪያ ቤት የመንግስት የሚሰርቀው ምንድን ነው? አሁን ስኳር ኮርፖሬሽን ሜቴክ የሚሰርቀው ለምንድን ነው? በመሀል አውትሶርስ የተደረጉ ፕሮጀክቶች የግል ኢንቨስተሮች ካሉ እስካሁን እንደሚጠየቁት እነሱ የሰሩት ወንጀል ካለ ሙስና ካለ ሙስና የሚጠየቅ መንግስት ስለሆነ ያለው እያንዳንዱ ሰው በግለሰብ ማለት ነው። ሰው በዘር አይደለም የሚሰርቀው፣ በሃይማኖት ድርጅት አይደለም የሚሰርቀው። በግለሰብ ግን እያንዳንዱ ሰው 5 ሳንቲም ከነካ የሚጠየቅበት ስርዓት አለ።
መልካም።
በተቻለ መጠን ደግሞ ያሉት የዲሞክራሲ ተቋማት ለምሳሌ ልዩ አቃቤ ሕግ በጣም ጥርስ አውጥቶ ጠንካራ የሆነና እያንዳንዱ ሰው እየጠየቀ ያለበት ሂደት ያየ እያየ
ዝርዝሮች
ያው ስኳር ኮርፖሬሽን አባይ ጸሐይ የተመራ ሳይሆን ለከ ሜቴክ ማንም ይሯ ማንም ስኳር ኮርፖሬሽን እና ሜቴክ የመንግስት ናቸው። የስኳር 40 ሚሊዮን የሚሆን ሜቴክ የሚወስደው ቢወስድም እኮ ፋይናንስ ነው የሚገባው።
ብዙ ነጥቦች እንድናነሳ ሀሳባችሁን ሰብሰብ አድርጉልኝ። ብዙ ጥያቄዎች አሉ። አቶ ግዛው ባጭሩ
ለመመለስ የምፈልገው የተወሰኑ ፖይንቶችን ነው አጠር አድርጌ። አንደኛ ይሄ መንግስት የአራት ድርጅቶች ኮሊሽን ነው የሚለው እውነት አይደለም። ከአፈጣጠሩ ጀምሮ የቲፒኤልኤፍ የህዝባዊ ወያኔ ሓርነት ትግራይ ሰዎች የጻፏቸውንም ጽሁፎች ኢሳያስ ብርሃን፣ ገብሩ አስራትን፣ አቶ ገብረ መድን አራያን ከዛም በቅርብ ከኦፒዲዮ የወጡትን ሰው ብናየው አራቱ የምርኮኛ ድርጅቶች ናቸው። ስለዚህ ኢትዮጵያ ውስጥ በስልጣን አከፋፈሉም በባለቤትነቱም ህገ መንግስቱን ራሱ ያወጣው ቲፒኤልኤፍ ነው። እንዲያውም ኤርትራ ውስጥ ሁላችንም እናስታውሰው ነው ይሄ ህገ መንግስት ራሱ እኔን ለምሳሌ እንደ ኢትዮጵያዊ እናትና አባቴን እንደ አማራ የማይወክል የአንድ የቲፒኤልኤፍ የመሳሪያ ውጤት ነው። ስለዚህ እርቅ ስንል ምን ማለታችን ነው? ከህገ መንግስቱ ጀምሮ ሁሉም ኢትዮጵያውያን ሲል ኢትዮጵያዊነታችን እንድንጠብቅ አብረን እንድንኖር እርቅ ያስፈልጋል። መሬት ይሸጥ አይሸጥ የሚለውንም ነገር አብረን እንድንከራከርበትና ሁለታችንም ልንስማማ የምንችልበት መጫወቻ ሜዳውንም ሊስተካከል የሚችልበት ስርዓት እንዲመሰረት በጦር መሳሪያ ድል ላይ የተመሰረተ መንግስት ሳይሆን ወይም ስርዓት ሳይሆን ሁላችንም ቁጭ ብለን የምንወያይበት ስርዓት ይመስረት ነው እርቅ ስንል አንደኛ ፖይንት ይሄን ማለታችን ነው። ሁለተኛ ነገር ስለ ሙስና ስናወራ ሙስና በኢንተርናሽናል ሌቭል የተተረጎመው ምንድነው? ሙስና ማለት የመንግስትን ስልጣን ተጠቅሞ የመንግስት አሰራሮችን ፕሮሰሶችን ማለት ነው ለግል ጥቅም ማዋል ማለት ነው። ደግመዋለሁኝ፣ የመንግስት ስልጣንን ተጠቅሞ ማኒፕሌት በማድረግ በአሻጥር በመጠቀም ማኒፕሌት የሚለውን በአሻጥር መጠቀም አድርጌ በተረጉመው ለግል ጥቅም መጠበቅ ማለት ነው። ኢትዮጵያ ውስጥ ብዙ ማሳያዎች አሉ። ለምሳሌ አንድ ሁለቱ ልጥቀስ። ኢትዮጵያ ውስጥ ለምሳሌ የመገናኛ ብዙሃን ፈቃዶች ሲሰጡ ፋና፣ ዋልታ፣ ኢኤንኤን፣ ሪፖርተር የመሳሰሉ የመገናኛ ብዙሃን ፈቃዶች ሲሰጡ የተሰጡት ለአንድ አካባቢ ሰዎች ብቻ ነበረ። ምንድን ነው ይሄ የሚያሳየው? ሙስና ነው የሚያሳየው። ስኳር ፋብሪካ ኤምቴክ ብናየው ኮንትራክታቸውን የሚሰጡት ለአንድ አካባቢ ሰዎች ብቻ ነው። ይሄ ምንድነው የሚያሳየው? ሙስና ነው። ሙስና ስንል የሲስተሙ የፖለቲካ ስርዓቱ የወለዳቸውን ጥቅሞች ሳይሆን፣ ለምሳሌ አከላለሉንም እኮ ወስጄ ወልቃይትን፣ ደቡብ ወሎን ለትግራይ ካማራ ነጥቆ የሰጠው የሙስና ስርዓት ነው ማለት ይችላሉ። ሶ ኢትዮጵያ ውስጥ ሙስና የሲስተሙ ማንነት መገለጫ ነው። ሶ ሙስናን ስናወራ መንግስት ከመንግስት አይሰርቅም የሚለው በጣም የሚያስቅ ነው።
ሌሎች ብዙ ጥያቄዎች ስላሉ እንድናስተናግድ ላድርግ። አቶ ኤልያስ ወደ እርስዎ ነው የምመጣው። ቀደም የዲሞክራሲ ሂደት መሆኑን ገልጠው በዚህ ልማታዊ ስርዓት ውስጥ ራሱን የሚያስተካክል የሚል ቃል ተጠቅመዋል። እንግሊዘኛውን ወደ አማርኛ ቀጥታ መልሼ ነው። ያ ራሱን የሚያስተካክል ስርዓት ሰዎች እንዲነጋገሩበት ይፈቅዳል ብለዋል። ጠቅላይ ሚኒስትሩ ግን ይሄን የሚስማሙ አይመስልም። የእርሳቸውን ድምጽ እንስማ።
የኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላየ ሰው ያስደነግጣል። ተመዝኖ ሲመጣ በ2000 በ3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተለ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት፣ የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ 40% የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል።
አቶ ኤልያስ፣ ጠቅላይ ሚኒስትሩ ባስቀመጡት የአጠቃላይ ገቢ ካተማመኑ ጋር የተቀመጠበት መንገድ ስህተት መሆኑን ገልጠው ሌሎች በርካታ ስህተቶች ሰርተናል፣ ሰብስበን አዋይተናል የሚለው ውሸት ነው፣ የተፈጸመውም ሌብነት ነው ይላሉ በራሳቸው አንደበት። ሁለት ጥያቄዎችን ላስከትል። አንደኛ፣ እንዲህ ባለ አሰራር እስከ መጨረሻ መሄድ ይቻላል? የቱ ጋ ነው መቆም ያለበት? የቱ ጋ ነው መንግስት ተሳስቻለሁ ማለት አንድ ነገር ነው። መንግስት ተሳስቻለሁ ብሎ ባመነ በተቀበለ ቁጥር ለማረም እድል ይሰጣዋል ብለን ልንስማማ እንችላለን። ነገር ግን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ከሳቸውም በፊት በነበሩ አመራሮችም ኢህአዴግ ተሳስቻለሁ ያለባቸው ተገልጠዋል። ነገር ግን ስህተት ብቻ ሰርቻለሁ ማለትና ስህተቱን መቀጠል እስከ መቼ ነው የሚቻለው? መቼ ነው ሁነኛ ትክክለኛ ለህዝብ የሚበጅ አሰራር ተግባራዊ የሚሆነው? አቶ ኤልያስ።
እሺ፣ አሁን ፕሪንሲፕል የድርጅቱ እምነት አሳምነው ማሰራት ነው። ማንኛውም ሰው ካመነ ማንኛውም ነገር ይተገብራል። ከዛ ውጭ ኢህአዴግ ከስህተቱ የሚማር ድርጅት ነው። ሚኒንግ ስህተት አይፈጽምም ማለት ነው። ትልልቅ ስህተቶች ይሰራል። ድርጅቱ በውስጥ ባለው ዲሞክራሲ ራሱን ይገመግምና ስህተቶቹን ይለያል። ስህተቶቹን የሚያርምበት አካሄድ አሁን ፕራይም ሚኒስትሩ 40% ማለት ለህዝብ ይህን መግለጽ ማለት ትልቅ ነገር ነው። ማንኛውም ለአንድ ሰው ለሚያውቅ ሰው ማለት ነው። ወራዝ ግን 40% ድረስ ያን ያክል የመተማመን ያለው ምንድን ነው? ኢህአዴግ ስህተቶችን ለህዝብ በመንገር ህዝቡ ደግሞ እንዲያርም ጊዜም ስለሚሰጠው ድርጅቱም ላይ እምነትም ስላለበት ኢህአዴግ ያንን ይሁን ባለኝ ብሎ ስለሚያምን ድርጅቱም ስላለውም ያንን ከህዝብ ጋር ሆኜ እፈተዋለሁ ይላል። ስለዚህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሉት ከዚህ በፊት መሰራት የነበረበት ከውጤቱ በኋላ ይገመገማል ማንኛውም ነገር ያው ከተለያዩ አካላት ማለት ነው። ከዛ ከተገኘው እሳቸው የደረሱበት ወይም ደግሞ እንደ መንግስት የተደረሰበት ምንድን ነው ጠቅላላ አካሄዱ በተለይ 40% ስህተት እንደሆነ 60% ደግሞ የተሻለ ስራ እንደተሰራ ነው። 40% የሚታረም ነው ማለት ነው። ስለዚህ እስከ መቼ ይቀጥላል የሚለው አሁንም ነገም ከነገ ወዲያም ይህ ድርጅት የመላ ያው ጠቅላይ ሚኒስትር መለስ እንዳሉት የመላክ ስብሰባ አይደለም፣ የሰዎች ስብሰባ ነው። ስህተት ሊሰራ ይችላል። ትልቁ የዚህ ድርጅት ትልቁ ባህሪ ደግሞ ስህተቱን የሚያርም ድርጅት ነው። ስህተቱን ለገበያ የሚያቀርብ ለህዝብ የሚያሰጣ አምጥቶ የሚያሳይ ድርጅት ነው። ይህም ደግሞ ፖለቲካሊ ትርፍ የሚያገኝበት እያንዳንዱ ስህተቶች ለህዝብ አቅርቦ ስህተቱን እያረመ የመጣ ላለፉት 26 ዓመታት የኖረ ድርጅት ነው። ስለዚህ እነዚህ ነገሮች ከመቼ ይቀጥላሉ? ድርጅቱ የራሱን ብቃት የውስጣዊ ብቃትን እየጨመረ ከህዝብ ጋር እየታረመ ከአምና ዘንድሮ ይሸራል። ህብረተሰቡም በምርጫም ኢህአዴግ ሲመርጥ ኢህአዴግ የበቃ ንጹህ በቃ ማለት አብሶሉት ነው ብሎ ሳይሆን እስከ ስህተቱ የተሻለ ስለሆነ ከማንም ድርጅት የተሻለ ስለሆነ ህብረተሰቡ በየአምሳ
ምንድነው መመዘኛው? አንድ ድርጅት የተሻለ ስለሆነ የሚሉት በምን ነው የተሻለ የሚባለው? 26 አመታት ውስጥ በተለያዩ ግዚያት ድክመቶቹን ኢህአዲግ ባመናቸው ብቻ እንኳን ብንሄድ ተቃዋሚዎቹ ተቃዋሚዎች ናቸውና የተቃዋሚዎቹን እንኳን ድምጽ ለብቻ ብናስቀር በህዝብ በሚነሱ ጥያቄዎች በህዝብ በሚነሱ ተቃውሞዎች የሚገለጹ ቅሬታዎችን ተቀብያለው ስተት ነው ይላል። የቱ ጋ ነው ጥንካሬው? በምንድነው የጥንካሬውስ መንገድ የሚገለጸው?
የተሻለ ድርጅት ነው ማለት ካሉ ካም ካሉት ኢትዮጵያ ውስጥ ካሉት ድርጅቶች አንጣው ሌላ የተሻለ ሰንትራል ብለ እንደምትሉ እንደማጠራ አድርገኛ ነው የምትቆራበት። የኢትዮጵያ ያለው ተቃዋሚ ድርጅት ብቻ ነው ያለው አገሪቱ ያለው የምትቆራበት ድርጅት የለም። ይሄ የሆነበት ምክንያት ምንድነው? ይሄ ድርጅት ያለች አንድ ዋጋ ከፍሎ የመጣ ድርጅት ነው።
ይቅርታ ጥያቄን አላገኙም። የተሻለ የሚያሰኘው የሚወዳደር በሌለበት ምክንያቶቹ ብዙ ሊሆን ይችላሉ። ተወዳዳሪ በሌለበት በልጦ መታየት ሊቻል ይችላል። ግን የተሻለ ድርጅት የሚያርገው በምኑ ነው ነው ያልኩት? አንድ ሁለት ብለው በዚህ ምክንያት ይበሉ።
አሁን እኛ በየአምስት አመቱ ምርጫ እናደርጋለን። ተደዋውጦ ያ ምርጫ ተወዳዳሪ የለም ያልገባኝ ነው። ከመቶ በላይ ኢትዮጵያ ውስጥ ፓርቲዎች አሉ። የተናገሩት አንካራ ናቸው ደካማ ናቸው የሚለው
ሶን አስተያየት ነው ጥያቄ ያደረኩት። የተሻለ ድርጅት ነው ኢህአዲግ ሲሉ በምን መመዘኛ ነው የተሻለ ያሉት? እሷን ብቻ ይመልሱልኝ።
የተሻለ ማለት አንደኛ ህዝብን አሳምኖ መስራት እንዳለበት የሚያምን ድርጅት ነው። የህዝብ ወገንተኝነት ያለው ለህዝብ ሲል ዋጋ ሊከፍል የሚችል ባርዛኛው ደግሞ ታጋዮቹ ወጣትነታቸውን በበረሃ ያሳለፉ ለህዝብ ብለው ብዙ ነገራቸውን የተው
መልካም
አሁንም ቢሆን እስካሁንም ያለቻቸውን የእንቅስቃሴ እድሜን ለዛ አገልግሎት ያዋሉ የሚያውሉ እስከ ሞትም ድረስ የሚታወቃሉ። እስከ ሞትም ድረስ በእምነታቸው ለህዝብ ሲሉ የሚኖሩ የታጋይ ስንት ያለበት ድርጅት ነው።
መልካም ህዝቡ ያምናል ብለዋል። አድማጮች ይከታተላሉ። የሁለታችሁ
እሱንም በምርጫው ገልጿል።
ግሩም ጥያቄ ይመልሰውልኛል። ሌላው የኛ ድምዳሜ ሳይሆን የአድማጭ ነው ሚዛን መድፋት ያለበት። አቶ ግዛው ለርሶ እድሉን ሰጣለሁ።
ቅድም እንዳልኩት የሚገርም ነገር ነው። ኢህአዴግ ምርጫዎች በተለያዩ ሰዓት በየትም ሀገር ተደርጎ በማያውቅ 100% የሚያሸንፍ ኢቭን ፊደል ካስትሮ ወይንም ኖርዝ ኮሪያ ወይንም የድሮ ሶቪየት ሲስተም 100% አሸንፎ አያውቅም። እና የኢትዮጵያ ህዝብ ይሄን የሚያዳምጠው ያቃል። ኢህአዴግ የሚባል ሪሊ ድርጅት የለ። ህዝባዊ ወያኔ አርነት ትግራይ ወይንም እዛም ስር ኢህአዴግንም ብለው ብንወስድ በግራው አይዲዮሎጂ ታውረው የኢትዮጵያን ህዝብ ችግር፣ ተስፋ፣ ምኞት ሊረዱ ያልቻሉ የኢትዮጵያን ህዝብ የዕለት ተዕለት ዋይታ በየእስር ቤቱ የሚማቅቁ አባቶች፣ እናቶች፣ የፖለቲካ እስረኞችን ሰቆቃ ሊገነዘቡ የማይችሉ በራሳቸው አይዲዮሎጂ የሰከሩ የህዝቡን ፍላጎትና ተስፋ ሊገነዘቡ ያልቻሉ ሰዎች ጥርቅም ነው። ልክ እንደ ሌሎቹ ደግሞ እንደዚህ አይነት ፖለቲካ የሚያቀነቅኑ ሰዎች አንድ ቀን ኢህአዴግ ይወድቃል። ችግሩ እናቶ ኤልያስ ለመጠየቅ የምፈልገው ያ ቀን ሲመጣ ምን ጎዳው? ሁላችንም ነን። ግልጽ መሆን አለበት። አቶ ኤልያስ ያላቸው እኔ ያለ እምነት እኔም የፖለቲካ እምነት አለኝ። የፖለቲካ እምነት በተፈጥሮ ሳይንሳዊነቱን ማረጋገጫ የለም ማለት የተለያዩ ሰዎች የተለያየ ፖለቲካ ሐሳብ አላቸው። አገር ውስጥ ደግሞ ምን ኖር ከሆነ እነዚህ የተለያየ ሐሳቦች ያለ እስር፣ ያለ ገደላ፣ ያለ ሰቆቃ የሚስተናገዱበት የሁላችንንም ይሁንታ ያገኘ ስርዓት ያስፈልጋል። ከዚህ በፊት በትግል ወጣውረዱን ሞት የመሳሰሉ ነገሮች ተቀብለናል። ስለዚህ እኛንን ትክክለኛ አሸንፈናል። ስለዚህ እኛንን ትክክለኛ የሚለው የትም አይወስደንም። አንድ ቀን ደግሞ እናንተው ተሸናፊ ትሆኑና ይሄ አዙሪት ይከተላል። በኢትዮጵያ ውስጥ እኔ በማቀው ኮሚኒቲ በሙሉ በሶሻል ሚዲያ በተለያዩ ነገሮች ከምንሰማው ኢቭን በማንነት ፖለቲካ ውስጥ የተደራጁ ከድሮ ከኢህአዴግ ጋር የሚሰሩ ድርጅቶችን ጭምር ስናይ ስርዓቱ የበሰበሰ አስተሳሰባቸው ዋጋ ያጣ ነጻነት የሌለበት መሆኑ የተጋለጠ ነገር ነው። ስለዚህ አቶ ኤልያስን እንዲያስቡበት በትህትና ልጠይቃቸው። አቶ ኤልያስ እርሶ የሚያምኑት ነገርን አልጠራጠርም፣ በንጹህ ልቦና እንደሚያምኑት አምናለሁ። ግን እርሶ በሚያምኑት አገር ሊገነባ አይችልም። የኔንም የሶርንም አስተሳሰብ አጋጭቶ ተከራክረን ክርክራችንን ወደ ህዝብ የምናቀርብበት ነጻ ሚዲያ ነጻ ፍርድ ቤት ሲኖር እንጂ አሁን በያዛችሁ መልክ ከቀጠል እናንተም መውደቃችሁ አይቀርም።
መልካም
አገሪቷም አዘቅት ውስጥ ገባለች።
መልካም አቶ ግዛው እርሱ ያነሱትን ጥያቄ ለአቶ ኤልያስ ድልስጥና አንድ ሁለት ተከታይ ጥያቄዎችን ላንሳ ባጭሩ። አቶ ኤልያስ፣ አቶ ግዛው ላቀረቡት ሐሳብ መልስ መስጠት የሚፈልጉ ከሆነ ድልስጦት፣ ካልሆነ ጥያቄ ላስከትል።
ክብራትና ክብራን አድማጮች፣ ጦፍ ብሎ የጀመረው የሰጣ ገባ ክርክር አላበቃም፣ ሳምንት ይቀጥላል። የፕሮግራሙን ተሳታፊዎች አቶ ኤልያስ ግደይንና አቶ ግዛው ለገሰን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን የሙዚቃ ቃና
in a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will.
እንደምናመሻችሁ እንደምሰነበታችሁ የሙዚቃ ቃና አድማጮች፣ ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ናቸው ያልኳቸውን የእንግሊዝኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዘሙት ነጻነትና ሰብአዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ሕፃናት የመብላት የመልበስ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምጻቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያዬ ላይ ያሰማኋችሁ A Change Is Gonna Come የተሰኘው የሳም ኩክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳም ኩክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ.ም ነበር። ዘፈኑ ሳም ኩክ ሕይወቱ ካለፈ በኋላ በ1964 ዓ.ም ቢለቀቅም የምንጊዜም ምርጥ ከሚባሉ 500 ዘፈኖች ውስጥ አንዱ ለመሆን በቅቷል። A Change Is Gonna Come ተጋበዙልኝ።
In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too die, 'cause I don't know what's up there beyond the sky. It's been a long time coming, but I know
somebody keep telling me don't hang around. It's been a long time coming, but I know a change gon' come. Oh, yes it will. Then I go to my brother and I say, brother, help me please. But he winds up knocking me back down on my. But I know change gon' come. Oh, yes it will.
A change is gonna come. የሳም ኩክን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣ ደግሞ ኢማጂን ይሰኛል። The Beatles የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው It is so hard በተሰኘው አልበሙ ላይ በ1971 ዓመተ ምህረት በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከ100 ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። Imagine. I'm not the only one. የሪጌን አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምጻዊ ነበር የሪጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው ለሰው ልጆች መብት የሚሟገቱ ሐሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሪጌ ዜማውን ልጋብዝ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። Get up, stand up, Bob Marley.
Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, stand up for your right. Get up, stand up, don't give up the fight.
የማይክል ጃክሰን እና የጓደኞቹን ዜማ What More Can I Give ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሐሳብ ያመነጨው በ1990 ዓ.ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዝዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻው ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል ማይክል ጃክሰን እና ጓደኞቹ።
Children will have to cry before we do all we can. salvation back.
Just let it go, love has the power to heal. So let all get
healed.
It's not a lot to keep, just a little bit.
የተከበራችሁ የሙዚቃ ቃን አድማጮች፣ የተመደበልኝ የአየር ሰዓት እየተገባደደም ሆኖ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎችን ቀንጨብ ቀንጨብ እያደረኩ ላስደምጣችሁ። What's going on? Marvin Gaye በ1971 ዓመተ ምህረት ያቀነቀነው ዜማ ነው።
There's too many of you crying. Brother, 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 there's far too many of you dying. You know we've got to find a way to bring some love in here today. Yeah. Father, father, we don't need to escalate. You see, war is not the answer, for only love can conquer hate.
You know we've got to find a way
to bring some love and peace here today. Oh, picket lines and picket signs. Don't punish me with brutality. Talk to me so you can see. Oh, what's going on?
What's going on?
What's going on? Yeah, what's going on? Oh, what's going on?
Oh, right on.
Thank you.
judge us, simply cause our hand is long. All you know is we can't find the one. Bring some understanding here today. Oh, oh, oh. Take it back. Take it back. Don't punish me for brutality. Come on, talk to me. You can see what's going on. Yeah, what's going on? Tell me what's going on. I'll tell you what's going on. Ooh.
Right on. Right on.
ከማርቪን ጌይ ዋትስ ጎይንግ ኦን አስከትዬ አም አ ውመን የተሰኘውን የሄለን ሬዲን ዜማ ልጋብዛችሁ። ሄለን በ1972 ዓ ም ለሴቶች መብት ያቀነቀነችው ዜማ ነበር።
And I've been down there on the floor. No one's ever gonna keep me down again. Well, yes, I'm white, but it's wisdom for the pain. If I pay the price, but look how much I gain. If I have to, I can do anything. I am strong. It only serves to make me more determined to achieve my final goal. And I come back even stronger, not a novice any longer, 'cause you deepen the conviction in my soul. Oh, yes, I'm white, but it's wisdom for the pain. Yes, I pay the price, but look how much I
የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ1981 ዓመተ ምህረት ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓመተ ምህረት በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየዓመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሃፒ በርዝዴ የጋበዝኩ የምሰናበታችሁ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደህና ደሩ።
የማጠቃለያ ዜና ላሰማችሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጎርፍ የተጥለቀለቀችውና በማዕበል ሃርቬ ምክንያት የከፋ ጉዳት የደረሰባትን የቴክሳሷን ሂውስተን እየጎበኙ ናቸው ለሁለተኛ ጊዜ። ፕሬዚደንቱ ከሂውስተን ነዋሪዎችና ከበጎ ፈቃደኞች ጋር ተገናኝተዋል። ሲጨብጧቸውና ፎቶዎችን አብረዋቸው ሲነሱ ተስተውለዋል። ከቴክሳስ ገዢ ግሬግ አበትና ከሂውስተን ከንቲባ ሲልቬስተር ተርነር ጋርም በከተማይቱ አውሮፕላን ጣቢያ አቅራቢያ ተነጋግረዋል። በማዕበል ወቅት ለተደረገው እንቅስቃሴና ለማገገምም እየተደረገ ያለውን ጥረት አድንቀው የግዛቲቱን ገዢ አሞግሰዋል። ፕሬዚደንቱ የዛሬውን ጉብኝታቸውን ለማድረግ ወደ ሜክሲኮ ባህረ ሰላጤ አካባቢ ከመነሳታቸው ቀደም ብለው ለማዕበሉና በጎርፉ ለደረሰው ጉዳት ድጋፍ የሚውል $8 ቢሊዮን በጀት እንዲመደብ የተወካዮች ምክር ቤቱን ጠይቀዋል። ሶሪያ ምስራቃዊ አካባቢ ውስጥ በጥቃት ኢላማ ስር የሚገኝ የሽብሩ ቡድን እስላማዊ መንግስት ተዋጊዎች ክፍለት ከዩናይትድ ስቴትስ ጦር የድብደባ ማስጠንቀቂያ ቢሰጠውም ሶሪያን አቋርጦ ለመውጣት ጉዞውን ቀጥሏል። የማጠቃለያ ዜና ይኸው ነበር። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን እዚህ ላይ አበቃ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። ነገ በተለመደው በ3 ሰዓት እንገናኛለን። በሰላም ደሩ።
This program has come to you from the Voice of America, Washington.